ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ዛሬ በዩናይትድ ስቴትስ የምስጋና ቀን ነው።
ስለሆነው መልካም ነገር ሁሉ ምስጋና። የምስጋና ቀንን ለምታከብሩ ሁሉ እንኳን አደረሳችሁ። መልካም በዓል።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይስታት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ህዳር 18 2012 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። የምሽቱ አስተናጋጆቻችሁ ሰለሞን አባተና
አረንስ ታየነን።
መንግስታቸው ህግና ስርዓትን ለማስከበር መቁረጡን ጠቅላይ ሚኒስትር አብይ አህመድ አስታወቁ።
ሌሎች ፓርቲዎች ብልጽግና ፓርቲ በመክሰስ ሳይሆን አማራጭ ሐሳብ በማምጣት እንዲሞግቱንና ለኢትዮጵያ ህዝብ አማራጭ ሐሳብ ይዘው እንዲቀርቡ በዚሁ አጋጣሚ ጥሪዬን ላቀርብላቸው ፈልጋለሁ።
በአብይ ርዕስ ዘገባ ይዘናል።
ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
በምዕራብ ሸዋ ዞን ጀልዱ ወረዳ ውስጥ ሁለት የመንግስት ባለስልጣናት መገደላቸውን የሟቾቹ ቤተሰቦች ለአሜሪካ ድምፅ ተናግረዋል። የዞኑ ኮሚኒኬሽንስ ጉዳይ ጽህፈት ቤት የገዳዮቹ ማንነት አለመታወቁን ገልጸዋል። ፀሐይ ዳምጠው ከአዲስ አበባ ዝርዝር አላት።
የምዕራብ ሸዋ ዞን ጀልዱ ወረዳ ምክትል አስተዳዳሪ አቶ ረጋኔ ከበበውና በወረዳው የኦሮሞ ዲሞክራሲያዊ ፓርቲ የፖለቲካና ከተማ ዘርፍ አደረጃጀት ኃላፊ ነበሩ። ማክሰኞ ዕለት ወደ ማምሻው 12 ሰዓት አካባቢ ማንነታቸው ባልታወቁ ሰዎች ተተኩሶባቸው መገደላቸውን ቤተሰቦቻቸው ለአሜሪካ ድምጽ ራዲዮ ገልጿል። ቤተሰቦቻቸው እንደነገሩኝ ሁለቱም ሰዎች በተመቱበት ወቅት ሰዎች ደርሶላቸው ነበር፣ ግን ገዳዮቹ ፊታቸውን ሸፍነው ስለነበሩ ለመለየት አልተቻለም፣ እየተኮሱ ወደ ጫካ ገብተው አመልጠዋል ብሏል። የምዕራብ ሸዋ ዞን ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ጉታ ባልቻ ለአሜሪካ ድምጽ በሰጡት ቃል ሰዎቹ ማንነታቸው ባልታወቁ ታጣቂዎች ተገሏል። ግድያው በማን እንደተፈጸመ ለመመርመር 13 ተጠርጣሪዎች ታስረዋል ብሏል።
ህዳር 16 ማታ በግምት 12 ሰዓት ነው ግድያው የተካሄደው። ሁለቱም ሰዎች ባለስልጣናት ናቸው፣ የወረዳ ባለስልጣን። ማን እንደገደላቸው አይታወቅም። እስካሁን ድረስ የታወቀ ነገር የለም። እየተጣራ ነው። ሊሆን ይችላል ከነዚህ ሰዎች ኋላ ይኖራሉ የሚባሉ ሰዎች ናቸው በጥርጣሬ የተያዙት።
አቶ ጉታ አክሎም በመንግስት ባለስልጣናት ላይ ያነጣጠረው ግድያ እየተስፋፋ ነው፣ መንግስት ገዳዮችን ተከታትሎ መያዝ አለበት፣ ለጉዳዩም ትኩረት መስጠት አለበት አሉ። የአቶ ረጋኔ ባለቤት ወይዘሮ መሰረት ጣባ ሁለት ልጆች አብሮ እንዳፈሩ ነግሮኛል። የአቶ ተስፋዬ ባለቤት ወይዘሮ ፍቅሬ አቦ በባለቤታቸው ሰለባ መሆን ሀዘናቸውን ገልጿል። የሟቾች ቤተሰቦች አባት እየገደሉ ቤተሰብ መበተን እየተለመደ መጥቷል፣ መንግስትና ህብረተሰቡ በጋራ በመሆን ወንጀለኞችን በመከታተል ወደ ህግ እንዲቀርቡ መረባረብ አለባቸው ብሏል። ለአሜሪካ ድምጽ ፀሐይ ዳምጦ ነኝ ከአዲስ አበባ።
አመሰግናለሁ ፀሐይ። ካታር ሴራ ተፈጽምብኛለች ሲል የኤርትራ መንግስት ከሰሰ። ኤርትራውያን ተቃዋሚ መሪዎችን በማሰባሰብ ትረዳለች፣ የኤርትራ ወጣቶች በመንግስት ላይ እንዲነሱ ታስተባብራለች፣ በኤርትራ ሙስሊም ተቃዋሚዎች ላይ ሃይማኖታዊ ጽንፈኝነት እንዲሰፍን ታደርጋለች፣ በኤርትራውያን መካከል የዘር ጥላቻ እንዲኖር ትሰራለች የሚሉት የኤርትራ መንግስት ከከሰሰባቸው ነጥቦች መካከል ናቸው።
በምስራቅ ኮንጎ ዲሞክራሲያዊ ሪፑብሊክ በሁለት የኢቦላ ሕክምና ማዕከሎች ላይ በደረሰ ጥቃት ሶስት የረድኤት ሰራተኞች መገደላቸውን የተባበሩት መንግስታት ድርጅት የጤና ጥበቃ ባለስልጣኖች ገልጸዋል። የዓለም የጤና ድርጅት በገለጸው መሰረት ሶስት ሰራተኞች የተገደሉት ማይ ማይ የተባለው ተዋጊ ቡድን አማጽያን የተባበሩት መንግስታት ድርጅት የጤና አገልግሎት በሚያንቀሳቅሰው ማዕከል ላይ ዛሬ ማለዳ ጥቃት በከፈቱበት ወቅት ነው። ጥቃቱ የደረሰው በኢቦላ ሕክምና የተሰማሩ ሰራተኞች በሚኖሩበት ቢያካቶ በተባለ በኢቱሪ ክፍለ ሀገር በሚገኝ ከተማ ላይ ነው። ማንጊና በተባለች ከተማም ሌላ ጥቃት ለማድረስ ተሞክሮ ለመከላከል እንደተቻለ ታውቋል። የዓለም አቀፍ የጤና ድርጅት ኃላፊ ዶክተር ቴድሮስ አድሃኖም ገብረኢየሱስ በተፈጸመው ግድያ ማዘናቸውን ገልጸዋል። እንዲህ አይነቱ ሁኔታ እንዳይደርስ የነበረውን ስጋት እውን በመሆኑ ልባችን ተሰብሯል ሲሉ ሀዘናቸውን ገልጸዋል። አሁን ትኩረታችን የቆሰሉትን መንከባከብና በሌሎች አካባቢዎች ያሉትን ሰራተኞች ደህንነት መጠበቅ ላይ ነው ብለዋል።
ሰሜን ኮሪያ ሚሳኤል ሳይሆን አይቀርም የተባለ መሳሪያ ለሙከራ ተኩሳለች። የፊታችን ታህሳስ ከመብቃቱ በፊት ስለ ኒውክሌር ጉዳይ ለመነጋገር ያስቀመጠችው የጊዜ ገደብ ከመድረሱ ሳምንታት በቀሩበት ወቅት ነው ሙከራውን ያደረገችው። ሰሜን ኮሪያ በቀጣናው የሰዓት አቆጣጠር ከምሽቱ 11 ሰዓት ላይ ከደቡብ ሃምኪዮንግ ክፍለ ሀገር በምስራቃዊ ጠረፏ ወደሚገኘው ባህር መተኮሷን የደቡብ ኮሪያ ጦር ባወጣው መግለጫ አስታውቋል። መሳሪያው ምን ያህል ርቀት እንደተምዘገዘገና አይነቱ ምን እንደሆነ መግለጫው አልገለጸም።
የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ በሆንግ ኮንግ የሰብአዊ መብት ጉዳይ ላይ ሕግ መፈረማቸውን አስመልክቶ ጠንካራ ተቃውሞ ለመግለጽ ስትል ቻይና በጂንግ ያሉትን የአሜሪካ አምባሳደር ጠርታ ማነጋገሯ ታውቋል። ድርጊቱ በቻይና የውስጥ ጉዳይ ላይ ጣልቃ መግባት ነው ሲሉ የቻይና ምክትል የውጭ ጉዳይ ሚኒስትር ሌ ቺንግ ለአምባሳደር ቴሪ ብራንስት ማሳወቃቸው ተገልጿል። አንድ የቻይና የውጭ ጉዳይ ሚኒስቴር መግለጫ ከባድ የዓለም አቀፍ ሕግ ጥሰት ነው ብሎታል። በዩናይትድ ስቴትስና በቻይና ግንኙነት ላይ የባሰ ጉዳት እንዳይደርስ ዋሽንግተን የተፈረመውን ውል ከመተግበር እንድትቆጠብ በመጠየቅ የቻይና ባለስልጣን አሳስበዋል። ቻይና ብታስጠነቅቅም ትራምፕ ሆንግ ኮንግ የሚካሄደውን የዲሞክራሲ ደጋፊ ተቃውሞን የሚደግፉ ሁለት የተለያዩ ሕጎችን ትላንት ፈርመዋል። የዩናይትድ ስቴትስ የተወካዮችና የሕግ መወሰኛ ምክር ቤቶች ባለፈው ሳምንት ሁለቱን ሕጎች በከፍተኛ ድምፅ አጽድቀዋል።
አልቤኒያ ላይ በደረሰው ከባድ የምድር ንዝረት የሞተው ሰው ቁጥር ቢያንስ 41 መድረሱ ዛሬ ተገልጿል። ዛሬ 9 አስከሬኖችን ከፍርስራሽ ስር አሳሾች አውጥተዋል። ከትናንት በስቲያ በደረሰው ከባድ ርዕሰ ምድር ምክንያት ከጠፋው በሕይወት የሚገኝ ሰው የመኖሩ ተስፋ እየመነመነ ነው ተብሏል። ከ30 ዓመታት በላይ ለሆነ ጊዜ ሀገሪቱ ይህን ያህል አስከፊ ርዕደ ምድር ገጥሟት አያውቅም ተብሏል። ቱማኔ ከተማ ውስጥ ጠፍተዋል ከተባሉት የመጨረሻዎቹ ሰዎች አስከሬኖች ከተገኙ በኋላ የማዳን ስራው እንዲቆም ባለስልጣኖች አዘዋል። በአደጋው እጅግ የተጎዳችው ከተማ ቱማኔ እንደነበረችና 23 ሰዎች እንደሞቱባት ተገልጿል። ከ23ቱ 7ቱ የአንድ ቤተሰብ አባላት መሆናቸው ተዘግቧል።
በመጨረሻም የዩናይትድ ስቴትስ የአገር ውስጥ ደህንነት ጥበቃ ሚኒስቴር ባለፈው ዓመት በወጣው ጠንካራ ኢሚግሬሽን ፖሊሲ መሰረት የተነጣጠሉት ፍልሰተኛ ቤተሰቦችን በሚገባ ለይቶ ለማግኘት የሚያስችለው የቴክኖሎጂ ብቃት እንደሌለው ትላንት በወጣ ዘገባ ተገልጿል። ዘገባውን ይፋ ያደረጉት የአገልግሎቱ ዋና ተቆጣጣሪ ናቸው። የዋናው ተቆጣጣሪ መስሪያ ቤት በኢሚግሬሽኑ ፖሊሲ መሰረት የተነጣጠሉት ቤተሰቦች አጠቃላይ ቁጥር ምን ያህል እንደሆነ ለማረጋገጥ አልተቻለም። በወጣው ጠንካራ ኢሚግሬሽን ፖሊሲ ምክንያት እያንዳንዱ ድንበር ጥሶ የገባ ጎልማሳ ልጆች ያላቸውም ጭምር በወንጀል ተከሰዋል። ውጤቱ ታዲያ ቤተሰቦችን በገቡበት ድንበር ላይ መነጣጠል አስከተለ። የአገር ውስጥ የደህንነት ጥበቃ ሚኒስቴር ፖሊሲውን በተግባር ላይ ለሚያውሉት ሰራተኞች በቂ መመሪያ እንዳልሰጠ የወጣው ዘገባ ጠቁሟል። በዘገባው መሰረት 3014 የሚሆኑ ልጆች በገቡበት ድንበር ላይ ከቤተሰቦቻቸው ተነጣጥለዋል። የዋናው ተቆጣጣሪ መስሪያ ቤት መርማሪዎች ለይተው ለማግኘት የቻሉት ግን 1400ቹን ብቻ ነው ተብሏል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርትዝ በ25 ሜትር ባንድ በ1240 ኪሎ ሄርትዝ በ31 ሜትር ባንድ በ9485 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ዳር 18 2012 ዓመተ ምህረት ምሽት ፕሮግራም ነው።
በፌስቡክ ላይቭ ቪኦኤ አምሃሪክ ላይ እንዲሁም በአሃዱ ሬዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል።
የቻይናው ግዙፍ የኢንተርኔት ላይ ገበያ አሊባባ መስራችና የቀድሞ ሊቀመንበር ከሰሞኑ አዲስ አበባ ተገኝተው ከመንግስት ባለስልጣናት ጋር መክረዋል።
ኤሌክትሮኒክ ላይ ስለተመሰረተ የንግድ ልውውጥ ያወራን የመሰረተ ልማቱ ቆንጆ ኢንተርኔት የማይቆራረጥ መብራት እንዲኖር አብረን ከጎን ካልሰራን የምንሰራው ነገር ሁሉ መና ነው የሚቀረው።
ሰለሞን ሙልጌታ ካሳ የቴክኖሎጂ ስትራቴጂስትና ቴክኖሎጂ ተኮር የቴሌቪዥን ዝግጅትም አስተናጋጅ ነው። በትንታኔው ይሳተፋል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ሌሎች ፓርቲዎች ብልጽግና ፓርቲን በመክሰስ ሳይሆን አማራጭ ሐሳብ በማምጣት ይሞግቱን ሲሉ ጠቅላይ ሚኒስትር አብይ አህመድ ጥሪ አቅርበዋል። መንግስታቸው ሕግና ሥርዓትን ለማስከበር መቁረጡንም ተናግረዋል። ጠቅላይ ሚኒስትሩ ዛሬ ለኢትዮጵያ ሕዝብ ያስተላለፉትን መልእክት የተከታተለው እስክንድር ፍሬው ዘገባ ልኮልናል።
የኢህአዴግ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዛሬ መልእክት ያስተላለፉት የግንባሩን መዋሃድና የብልጽግናን ፓርቲ መመስረት አስመልክተው ነው። መልእክታቸው ግን ውህደቱን ለሚተቹ ምላሽ የሰጡበት የእርሳቸውንና የፓርቲያቸውን እይታ የሚያብራሩበት ጭምር ነው።
አንዳንድ ኃይሎች ይህ አዲስ የብልጽግና ፓርቲ አዳይ ስርዓትን የሚያመጣ የፌደራል ስርዓትን የሚያጠፋ የሚል አሉባልታ ሲነገሩ ይደመጣል። ይሁንና በፕሮግራማችን ላይ በግልጽ እንዳስቀመጥነው የብልጽግና ፓርቲ ህብረ ብሔራዊት ፌደራላዊት ዴሞክራሲያዊት ኢትዮጵያ የሚያጠናክር የሚገነባ እንጂ የማያፈርስ መሆኑን በንግግር ብቻ ሳይሆን በፕሮግራማችንን ጭምር ያካተትነው መሆኑን እየገለጽኩ ሌሎች ፓርቲዎች ብልጽግና ፓርቲ በመክሰስ ሳይሆን አማራጭ ሐሳብ በማምጣት እንዲሞግቱንና ለኢትዮጵያ ህዝብ አማራጭ ሐሳብ ይዘው እንዲቀርቡ በዚሁ አጋጣሚ ጥሪን ላቀርብላችሁ ፈልጋለሁ።
ውህደቱን በተመለከተ የድጋፍና የተቃውሞ አስተያየቶች እየተሰጡ በቀጠሉበት ወቅትም ነው ጠቅላይ ሚኒስትሩ መልእክቱን ያስተላለፉት። የጠቅላይ ሚኒስትሩ ተቃዋሚዎች ከሚያነሷቸው ነጥቦች አንዱ ደግሞ የተዋሃደው ፓርቲ በለውጡ እንቅስቃሴ ወቅት የተነሱ ጥያቄዎችን አይመለስም የሚል ነው። እነዚህን ለመሳሰሉት ትችቶች የተሰጠ ምላሽ የሚመስለው የጠቅላይ ሚኒስትሩ ማብራሪያ ግን ተግባራዊ እንቅስቃሴ እንደሚጀመር የገለጹበት ነው።
የብልጽግና ፓርቲ መሰረቱ በኦሮሚያ ክልል የቄሮን ትግል፣ በአማራ ክልል የፋኖን ትግል፣ በደቡብ ዘርማና ሌሎች ወጣት አደረጃጀቶች በጋራ ያደረጉትን ትግል ከተረት ተረት ወደ እውነተኛ ብልጽግናና ሰላም፣ ዴሞክራሲያዊና አንድነት ለማሸጋገር የተደረገ ሂደት መሆኑ ታምኖ ቄሮዎች፣ ፋኖዎች እንኳን ደስ ያላችሁ። የታገራችሁበት ፓርቲያችሁ ተመስርቷል። ከፓርቲያችሁ ጋር ሆናችሁ ስታነሱ የነበረውን ጥያቄ ወደ ተግባር እንዲመለስ አስፈላጊውን ጥረት እንድታደርጉ ጥሪ ላቀርብላችሁ እፈልጋለሁ። ከዚሁ ጋር ተያይዞ ድርጅታችን የፋኖንና የቄሮን ትግል የሚያስታውስ የተግባር ማስታወሻ እንደሚያስቀምጥ ሳበስርላችሁ በታላቅ ደስታ ነው።
በብልጽግና ፓርቲ የሚመራው መንግስት ህግና ስርዓትን ለማስከበር መቁረጡንም ጠቅላይ ሚኒስትር አብይ አህመድ ተናግረዋል።
ብልጽግና ፓርቲ ስራ አስፈጻሚ አባላት በሰሞኑ ባደረጉት ውይይት ኢትዮጵያ ውስጥ የህግ ልዕልናን የማረጋገጥና ህግ የማስከበር ጉዳይ ዋነኛ አጀንዳ ሆኖ ተነስቷል። ከእንግዲህ በኋላ ኢትዮጵያ ውስጥ ማንኛውም ሰው ሐሳብ ካለው በሐሳብ ገበያ ውስጥ አሳምኖ ስልጣን ከመያዝ ውጪ በኃይል እና ትክክል ባልሆነ መንገድ የህዝብን ሰላም የሚያውቅ ከሆነ መንግስት ህጋዊ እርምጃ በመውሰድ የህግ ልዕልና እንደሚያረጋግጥ፣ ፓርቲያችን ለህግ ልዕልና አበክሮ እንደሚሰራ የተግባባን መሆናችንን ልገልጽላችሁ ወዳለሁ።
ከአራቱ የኢህአዴግ አባል ድርጅቶች ሶስቱና አጋር ድርጅቶች የብልጽግናን ፓርቲ ለመቀላቀል ወስነዋል። ህወሓት ግን ውህደቱን መቃወሙ ይታወሳል። በቅርቡ እንደሚካሄድ የሚጠበቀው የዚህ ፓርቲ ጉባኤ የተለየ ውሳኔ ካልወሰነ በስተቀርም ከብልጽግና ፓርቲ ጋር እንደማይቀጥል ግልጽ ሆኗል። ጠቅላይ ሚኒስትር አብይ አህመድ በዛሬው መልእክታቸው ይህንን ጉዳይ አላነሱም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ከአሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። እንደገና አመሰግናለሁ ለዘገባው። የትንታኔው መጽሔት ይቀጥላል።
የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ የብልጽግና ፓርቲን ለመከላከል ዛሬ ባካሄደው አስቸኳይ ጉባኤው በሙሉ ድምጽ ማጽደቁን አስታወቀ። ኢህአዴን ለሀገራዊ ውህደት ፓርቲ የጥናት ማዕከልና ተምሳሌት መሆኑን የንቅናቄው ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ ከደቂቃዎች በፊት በሰጡት መግለጫ ተናግረዋል። ዮናታን ዘብዲዮስ ተጨማሪ አለው።
የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ፓርቲ ንቅናቄ ደኢህዴን ከአዲሱ ብልጽግና ፓርቲ ጋር ለመዋሃድ ዛሬ ባካሄደው አስቸኳይና ልዩ ጠቅላላ ጉባኤ በሙሉ ድምጽ ማጽደቁን አስታውቀዋል።
ይህን ጉባኤ ስንጠራ በዋነኝነት በተዘጋጀው ከውህደቱ ጋር ተያያዥነት ባላቸው ጉዳዮች፣ ከዛ በተጨማሪም ደግሞ አንኳር አንኳር በሆኑ በውህድ ፓርቲው በሚመራባቸው ፕሮግራሞች እና በመተዳደሪያ ደንቦቹ ላይ አንኳር አንኳር በሆኑ ጉዳዮች ላይ ጉባኤተኛው ግንዛቤ እና ሐሳቦቹን እንዲጨብጥ፣ ምክንያቱም የተለያዩ ብዥታዎችና ግልጸኝነት የሚጎላቸው የተዛቡ መረጃ ፍሰቶች ስላሉ የሚታገሉ አባላት በጉዳዩ ላይ ግንዛቤ እንዲጨብጡ፣ አቅም እንዲያገኙ ለማድረግ እንዲያስችል እነዚህ የያዙ ሐሳቦች በዝርዝር ሰነድ ተዘጋጅቶ ለጉባኤተኛው ፕሬዘንት ተደርጎ እነዚህ ጉባኤተኞች ደግሞ በአስር ቡድን ተከፋፍሎ በየቡድኖቻቸው ሐሳቦቹ ላይ ግልጸኝነት እንዲፈጥሩ፣ ጥያቄ እንዲያነሱ በሚያስችል መንገድ በየቡድናቸው ውይይት አድርጎ በኋላም ደግሞ በውህደቱ አስፈላጊነት ላይ የየራሳቸውን አቋም ይዞ የመጡበትና በአጠቃላይ ደግሞ በጋራ መድረካችን ውስጥን ስናይ ሁሉም የጉባኤ አባላት ውህደቱ አስፈላጊነት ላይ፣ ቀጥሎ ተጠናክሮ መሄድ በሚገባቸው ድርጅታዊ ጉዳዮች ላይ የጋራ አቋም ይዞ ጉባኤተኛው በሙሉ ድምጽ ውህደቱን ያጸደቀበት የብልጽግና ፓርቲ የትግል ጉዞ የአባሉ የአመራሩና አጠቃላይ ህዝቡን በዚህ ጉዳይ ላይ ሊሳተፍ የሚችልበት ሁኔታና ትልቅ መነሳሳት እና ለውጡ ወደ ትክክለኛ የእድገት ጎዳና ውስጥ እንዲሄድ በማድረግ ህዝቡ የሚጠይቀውን ህዝቡ የሚፈልገውን ያለውን አዳዲስ የለውጥ ፍላጎቶች ታሳቢ ያደረገ እንቅስቃሴ ውስጥ መግባት የሚያስችል ታሪካዊ ጉባኤ ነው ማለት ነው። ስለዚህ ጉባኤው በስኬት ያጠናቀቅንበት ሁኔታ ነው ያለው ማለት ነው።
አቶ መግረስ አራቱ ብሔራዊ ድርጅቶች ቀደም ሲል ስለ ፓርቲዎቹ ውህደት ውይይት ማድረጋቸውን አንስተው በፓርቲዎቹ መካከል የአቋም ልዩነት አለመኖሩን እንዲሁም ከህወሓት ጋር በተያያዘ ስለሚነሱ ሀሳቦችም የሚከተለውን ሀሳብ በመግለጫቸው አንስተዋል።
ውህደቱ እጅግ አስፈላጊ ነው። ህዝቡ የሚፈልገውን ጥያቄና ፍላጎት ታሳቢ ያደረገ የፓርቲ መልስ ይፈልጋል። ስለዚህ ውህደቱ አስፈላጊነቱን እስከተማመን ድረስ ደግሞ ከጊዜ አንጻር ከዚህ በላይ ጊዜ መውሰድ የለበትም። እንደውም ውህደቱ ከልክ በላይ ጊዜ ወስዷል። አላስፈላጊ መዘገየት ተፈጥሮበታል። ስለዚህ እነዚህ ጉዳዮች ላይ እስከተስማማን ድረስ በውህደቱ ላይ ፈጥነን መሄድ መቻል አለብን የሚል ሀሳብ ስላለ በህወሓት በኩል ይህንን ጊዜ ወስደን ማየት መቻል አለብን፣ ተጨማሪ ጊዜ ያስፈልገኛል የሚል ሀሳብ አንስቷል ማለት ነው። ስለዚህ ሀሳቡን ካነሱ በኋላ አልተቃወምም፣ ዲሞክራሲያዊ ነው በራሱ። ስለዚህ እርግጠኛ ነን የህወሓትም አጠቃላይ ከተዘረጋው የመታገያ ፕሮግራም ከመተዳደሪያ ደንቡ ጋር ተያይዞ የሚነሱ ጉዳዮችም እነዚህ ሁላችንም በጋራ ይጠቅማል፣ ለህዝብ ይጠቅማል የምንላቸውን ጉዳዮች ነው ይዘን ልንታገል የሚገባው እና እነዚህ ፕሮግራሞቹም ደግሞ በዚህ መንገድ ተቀርጾ የመጡ ከመሆናቸው ጋር ተያይዞ የሚያነሷቸው ኮንሰርኖች በፕሮግራሙ በመታገያ ፕሮግራሙ በመተዳደሪያ ደንቡም አድሬስ የተደረጉ ከዛ በተጨማሪም ደግሞ እያደገ ሊሄድ የሚችል ነው። ፕሮግራምም ይሁን መተዳደሪያ ደንብም እያደገ እየተሻሻለ ሊሄድ የሚችልበት ሁኔታ ነው ያለው። እስከዛሬ ድረስ በምናደርጋቸው ውይይቶችም እነዚህ ጉዳዮች በዚህ መንገድ ክፍት ሆኖ ለሀሳብ ክፍት ሆኖ ለክርክር ክፍት ሆኖ ያሉበት ሁኔታ ነው ያለው።
ውህደቱ ከደቡብ ክልል ብሔር ብሔረሰቦችና ህዝቦች ግዛነትና የራስን ዕድል በራስ ከመወሰን መብት ረገድ ለተነሳላቸው ጥያቄ ደኢህዴን ለውህደቱም የጥናት ማዕከልና ተምሳሌት እንዲሁም መነሻ ነው ብሏል።
አንዱ የአገራዊ ውህድ ፓርቲው ጥናት ቤንችማርኩ ደኢህዴን ነው፣ የደቡብ ኢትዮጵያ ህዝቦች ናቸው። ምክንያቱም ባለፉት 27 28 ዓመታት ደኢህዴን የክልሉን ህዝቦች አደራጅቶ በመታገሉ እየወደቀ የተነሳ ትልቅ ተሞክሮ አትርፏል። ደቡብ 56 ማንነቶችን ይዞ በመመራበት ሂደት ውስጥ አንድ ወጥ ፓርቲ ነው። ነገር ግን እነዚህ ብዛነቶች ለመምራት ያስቸግረው ነገር የለም። በርግጥ በራሱ የሚፈትናቸውና ቻሌንጅ የሚያደርጓቸው ጉዳዮች ቢኖሩም እነዚህን በትግል እየፈታ ያስተካከለ መጥቶ ዛሬ ኢትዮጵያ ውስጥ ያለ የተለያዩ አጋር ፓርቲዎች የኢህአዴግ ድርጅቶች ወደ አንድ ውድ ፓርቲ መጥቶ እንዲታገሉ ከማድረግ አንፃር የደህደን ተመክሮ ጥሩ ምሳሌ ሆኖ የቀረበበት ሁኔታ ነው ያለው። ስለዚህ አስጠብቆ ከመነስከጥልባቸው ጉዳዮች ውስጥ በፌደራላይ ዲሞክራሲያዊ ስርዓት ውስጥ የራስን በራስ የማስተዳደር ማንነቶች ተከብሮ እንዲቀጥሉ የማድረግ ጉዳይ አሁንም የቀጣይ የትግሉ አንዱ አካል ይሆናል ማለት ነው። ይሄ በቀጣይ በብልጽግና የትግል ፕሮግራም ውስጥ በግልጽ ተቀምጧል ማለት ነው። አንዱ እሱ ነው። በሌላ መንገድም ደግሞ ብዝሃነታችንን ብቻ በማጉላት አገራዊ ህብረታችን እና አንድነታችን እንዲሳሳ አድርጓል ያለፉት ጊዜያት ማለት ነው። ይሄንን ይሉንታ ሳይዘን በተገቢው ለማረም መዘጋጀት መቻል አለብን።
ትናንት የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓና የአማራ ዲሞክራሲያዊ ፓርቲ አዴፓ ከብልጽግና ፓርቲ ጋር ለመዋሃድ በሙሉ ድምጽ ማጥረጋቸው ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን ለዘገባው። ወደ ተከታዩ የመስጊድ ርዕስ እናልፋለን። በምዕራብ ሐረርጌ ዞን ዋና ከተማ ጭሮ አስበተፈሪ የሚገኘው የኦዳቡልቱም ዩኒቨርሲቲ ለ15 ቀናት ትምህርት መስጠት እንደሚያቆም አስታውቋል። ዩኒቨርሲቲው እዚህ ውሳኔ ላይ የደረሰው በተማሪዎች መካከል የተፈጠረውን አለመግባባት በተለያዩ መንገዶች ለመፍታት ሞክሮ ስላልተሳካለት መሆኑንም አመልክቷል። ይሁንና 15ቱን ቀናት ዩኒቨርሲቲ ውስጥ ለመቆየት ለሚፈልጉ ምግብና ማደሪያ እንደሚሰጥ ገልጿል። አዲስ ቸኮል ዝርዝሩን ይዟል።
ባለፉት ሳምንታት የሀገሪቱን በርካታ ዩኒቨርሲቲዎች አዳርሶ የነበረው አለመረጋጋት የጭሮን ኦዳቡልቱም ዩኒቨርሲቲም ነካክቶት ነበር። በተማሪዎች መካከል የተፈጠረ መፋጠጥ የመማር ማስተማር ስራውን መስራት እንዳይቻል አድርጎት ቆይቷል። በእነኚህ ጊዜያት በማህበራዊ ሚዲያዎች በዩኒቨርሲቲው የሚማሩ ተማሪዎች ጉዳት እንደደረሰባቸው ተደርጎ ሲዘገብ የነበረ ቢሆንም ዩኒቨርሲቲው ግን በፌስቡክ ገጹም ሆነ ዛሬ ከቪኦኤ ጋር በነበረው ቆይታ እነኚህ የጉዳት ወሬዎች ሐሰት ናቸው ይላል። በዩኒቨርሲቲው ውሳኔዎች ዙሪያ የኦዳቡልቱም ዩኒቨርሲቲ የውጭና ዓለም አቀፍ ግንኙነት ዳይሬክተር የሆኑት አቶ ፈቃዱ ይርኮን አናገርናቸው ነበር።
ሴኔቱ የወሰነው ምንድን ነው? እስኪ ሶስት ውሳኔዎች እዛ ጋር የተቀመጡ አይቼ ነበር በፌስቡክ ገጻችሁ ላይ። ምንድን ነው ዩኒቨርሲቲው ዛሬ የወሰነው? ለምንድን ነው ይሄንን የወሰነው? እስኪ እሱን ይንገሩኝ። እስኪ ከዚህ እንጀምር።
ያው ሀገሪቷ ውስጥ በከፍተኛ ትምህርት ተቋማት ውስጥ የተወሰነ ችግሮች ነበሩ፣ እንደ ሀገሪቷ ማለት ነው። ያው የኛም ዩኒቨርሲቲ አንዱ ሀገሪቷ ውስጥ ካሉ ከፍተኛ ተቋማት ውስጥ አንዱ በመሆኑ ይህ ችግር በተወሰነ ደረጃ ቢሆን ያው ተንጸባርቋል። ችግር በሀገር ሽማግሌዎች፣ በአካባቢው አስተዳደር፣ በዩኒቨርሲቲ ማኔጅመንት ለመፍታት ከፍተኛ ጥረት ሲደረግ ነው የቆየው ላለፉት 15 ቀናቶች። ነገር ግን ችግሮቹን ለመፍታት የተደረገውን ጥረት ያክል ብዙ ውጤት ሊያሳይ አልቻለም። በተማሪዎቹ መካከል የነበረውን ክፍተት የሚፈለገውን ያክል ማጥበብ አልተቻለም። እና በመጨረሻ ምንድነው የተወሰነው? ተማሪዎቹ እረፍት ወስደው ሁሉንም ነገር ከቤተሰቦቻቸው ጋር ተመካክረው ታህሳስ 4 2012 ዓ.ም. ወደ ዩኒቨርሲቲ እንዲመለሱ ነው የወሰነው ሴኔቱ።
ሁሉም ተማሪዎች ናቸው የሚሄዱት ወይስ መሄድ ያልፈለገ መቆየት ይችላል?
አይ መሄድ ያልፈለገ እኔ መሄድ አልፈልግም፣ እዚሁ መቆየት ነው የምፈልገው፣ አገሬ ሩቅ ነው የሚል ካለ ግቢ ውስጥ የመቆየት መብት አለው።
አገልግሎት ታቀርቡለታላችሁ?
አዎ፣ አገልግሎት ሁሉም አይነት አገልግሎት አለ፣ ከመማር ማስተማሩ ውጪ ማለት ነው።
በተማሪዎች መካከል በተፈጠረው አለመግባባት እስካሁን ድረስ የደረሰ ጉዳት አለ? መቁሰል፣ ሞት ወይ የንብረት ውድመትም ሊሆን ይችላል። የደረሰ ጉዳት ካለ እስኪ እሱን ይገርኝ። እስኪ
ለዩኒቨርሲቲ ውስጥ ይሄ ነው የሚባል የደረሰ ጉዳት የለም። የሞትም ሆነ የአካል ጉዳት ብዙ የከፋ የአካል ጉዳት የደረሰ የለም። ንብረትን የወደመ ያለ አይመስለኝም፣ መረጃ የለኝም ስለ ወደመው ንብረት። በአጠቃላይ ችግሩ ወደ ህይወትን መጥፋት፣ ከፍተኛ የንብረት መውደም ከመሸጋገሩ በፊት ነው። የጸጥታ አካልም ሆነ የዩኒቨርሲቲው አስተዳደር ችግሩን ለመፍታት ጥሮ ነበር እና ምንም አይነት ውድመት አልደረሰም።
እነማን ናቸው አሁን ተማሪዎቹ እንደዚህ ችግር የፈጠሩባቸው ተማሪዎች እነማን ናቸው? በምን ምክንያት ነው በመካከላቸው ክፍተት ሊፈጠር የቻለው?
አይ ተማሪዎቹ እነዚህ ናቸው ብሎ መናገር አይቻልም። እኛ ባለን መረጃ መሰረት የተወሰነ የፖለቲካ ተልእኮ ያላቸው ተማሪዎች ያስነሱት ነው ብለን እናምናለን።
ጥበቃ ማን ነው እያካሄደ ያለው? ዩኒቨርሲቲ ውስጥ
ኦሮሚያ ፖሊስ አለ፣ የፌዴራል ፖሊስ አለ፣ መከላከያም አለ።
ስለዚህ በቂ ጥበቃ ነው ያለው?
አዎ በቂ ጥበቃ አለ። በምንም አይነት መልኩ በተማሪዎች መካከል ግጭት ሊፈጠር አይችልም። ግጭት ለመፍጠር በተሞከረበትም ጊዜ ነገሩ ወዲያው ነው በቁጥጥር ስር የዋለው። ብዙ ጊዜ በተለያዩ ሶሻል ሚዲያዎች በዩኒቨርሲቲያችንን አስመልክቶ የሚነገሩ ነገሮች አሉ። ስለዚህ እነዚህ ሙሉ በሙሉ ውሸት መሆናቸውን ላረጋግጥልህ ፈልጋለሁ። እኛ ግቢ በተማሪ ህይወትም ሆነ በአካል ላይ ይህ ነው የሚባል ጉዳት አልደረሰም። እነዛ ነገሮች እንዲጠሩ ህብረተሰቡም ይህ መረጃ እንዲኖረው ማሳወቅ ፈልጋለሁ።
መረጃው ከደረሰም በኋላ የዩኒቨርሲቲውን ተማሪዎች ለማናገር ያደረግነው ጥረት አልተሳካም። የተማሪዎችን አስተያየት እንዳገኘን የምናስተናግድ ይሆናል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው እናመሰግናለን። አሁን ወደ ኬንያ ጉዳይ እናመራለን። የኬንያ ፕሬዝዳንት ኡሁሩ ኬንያታ በመንግስትና ተቃዋሚ የፖለቲካ ፓርቲዎች መካከል ስምምነት ያመጣል የተባለውን ሰነድ ዛሬ አጸደቁ። ኬንያታ በመጋቢት ወር በተቀናቃኛቸው ራይላ ኦዲንጋና በሳቸው መካከል በተደረገው ስምምነት መሰረት ሲሰናዳ የቆየውን ሰነድ ዛሬ ትላንት ሲያጸድቁ የፖለቲካ መሪዎች ልዩነቱን የሚያገዝፉትን ጉዳዮች ትተው በሚያስማሙ አጀንዳዎች ላይ እንዲያተኩሩ ጥሪ አቅርበዋል። ገልሞ ዳዊት ከናይሮቢ ዝርዝሩን ልኳል።
ፕሬዝዳንት ኬንያታ በኬንያ ያሉ የፖለቲካ ፓርቲዎችን ያስማማል የተባለውን የመግባቢያ ሰነድ ቢልዲንግ ብሪጅስ ኢኒሼቲቭ አጽድቀዋል። ከ9 ወር በፊት በፕሬዝዳንት ኬንያታና ተቀናቃኛቸው ራይላ ኦዲንጋ የተጠነሰሰው ይህ ሰነድ በተለያዩ የማህበረሰብ ክፍሎች ውይይት ተደረገበት የነበረ ሲሆን በኬንያ ያሉን የፖለቲካ ሹክቻና ማህበራዊ ችግሮች ይፈታል ተብሎ ታምነዋል። ትላንት ይፋ የሆነው ይህ ሰነድ 9 አንኳር ነጥቦች አሉት። ይህም ጎጠኝነትን ከሀገሩ ፖለቲካ ማራቅ፣ ሁሉም የማህበረሰቡ አካላት በፖለቲካውም ሆነ በማህበራዊ ኑሮው ተሰምነት እንዲኖራቸው ማድረግ፣ ምርጫን ሰላማዊ ስለማድረግ፣ ሰላምን ማስፈን፣ ሙስናን መቆጣጠር፣ የሀገራትን በአግባቡ ማከፋፈል ዋናዎቹ ናቸው። ኬንያታ ዛሬ ሰነዱን የኬንያ ፓርላማ አባላት በተገኙበት ሲያጸድቁ የፖለቲካ መሪዎች በሚያስማሙ ጉዳዮች አብሮ መስራት አለባቸው ብለዋል።
ወዘቱ ኬንያ ሂ ሀቱታ ይተንገነዘ ናስኩ ሞጅ let us not waste our time and our effort on those things that divide us.
ወገኖቼ ይህች ኬንያችን የተሰራችው በአንድ ጀንበር አይደለም። በሚያለያዩን ነገሮች ላይ በማተኮር ጊዜያችንን አናባክን። አቅማችንን ሁሉ አብረን እንድንኖር በሚያደርጉን ነገሮች ላይ እናውል እስኪ። በሐሳብ የማንስማማባቸውን ጉዳዮች ደግሞ ለህዝቡ እንተውና ሰው በምርጫ ይወስንበት።
ፕሬዝዳንት ኬንያታ አክለው መሪዎች የግል ፍላጎታቸውን ጤናማ ማድረግ እንዳለባቸው አሳስበዋል። ተቀናቃኛቸው ራይላ ኦዲንጋ የመግባቢያ ሰነዱ ብዙ ጉዳዮችን የሚፈታ ነው ካሉ በኋላ የመንግስት ሰራተኞች ከሙስና እንዲርቁም ያደርጋል ብለዋል።
ኦሲፋኒ ቢያሻራ አታንጂ ቶከ ከሰሪካሊ አንዲውንዲ ከፋኒ ቢያሻራ።
አንድ ሰው በመንግስት ስራ ላይ እያለ የንግድ ስራ መስራት ትክክል አይደለም። ከሚሰራበት ቢሮ ውጪም ቢሆን መስራት ቢፈልግ የመንግስት ስራውን መልቀቅ አለበት።
ቢልዲንግ ብሪጅስ ኢኒሼቲቭ የተሰኘው ይህ ሰነድ በዞንና ወረዳ አስተዳደሮች ምክር ቤት ውይይት ተደረገበት ሲሆን የዞን አስተዳደሮች በጀት 35% እንዲጨምር፣ የጠቅላይ ሚኒስትር ሹመትም እንዲኖር ያስቀምጣል። የመንግስት ካቢኔ ቡድን ጠቅላይ ሚኒስትር፣ ምክትል ፕሬዝዳንት፣ ካቢኔ ሚኒስትሮችና ፕሬዝዳንት እንዲያካትት የሚጠቁም ሲሆን የተቃዋሚ ቡድንም በፓርላማ ተሰሚነት እንዲኖር ቦታ ይሰጣል ተብሏል። ሙስናን ለመቆጣጠርም በሙስና የተመዘበረውን ገንዘብ ለጠቆመን ሰው 5% ይሰጠዋል ሲል ሰነዱ ያስቀምጣል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞን አመሰግናለሁ ለዘገባው። ድልድዮችን መዘርጋት የተባለው የኬንያ እቅድ ሰነድ የወጣው ትናንት ነበር። ወደ ተከታዩ የመጽሔት ርዕስ እናልፋለን። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከስልጣን በሚያስነሳ ደረጃ ለመክሰስ የሚያበቃ ጥፋት ፈጽመው እንደሆን በሀገሪቱ የተወካዮች ምክር ቤት የተጀመረው የምርመራ ሂደት ቀጥሏል። በዋሽንግተኑ የፖለቲካ ግብግብ ላይ አይኖቻቸውንና ቀልባቸውን ተክለው የሚከታተሉት አሜሪካውያን ብቻ አይደሉም። በዓለም ዙሪያም ሰዎች ሂደቱን በአንክሮ እየተከታተሉ ናቸው። ብዙዎችም ሰጣገባውን የአሜሪካን ዲሞክራሲ በተግባር ያስተዋሉበት መሆኑን ይናገራሉ። ሄንሪ ሪጅዌል ከለንደን ያጠናቀረው ዘገባ አለ፣ ቆንጅታ እየታቀርባለች።
የብሪታንያ ምርጫ እየተቃረበ ነው። ብዙዎች ዜጎቿ ታዲያ በሀገራቸው እየሆነ ያለው አትላንቲክ ውቅያኖስን ተሻግሮ ሲንጸባረቅ እያስተዋሉ ነው። በለንደን ዩኒቨርሲቲ ኮሌጅ የፖለቲካ ሳይንቲስቱ ቶማስ ጊፍት አንዱ ናቸው። እንዲህ ይላሉ።
Both the US and the UK are rivaling one another for
በመንግስት መተረማመስ ወይም ስራን ማከናወን አለመቻል አባዜ ዩናይትድ ስቴትስ እና ዩናይትድ ኪንግደም እኔ እበልጥ ፉክክር ላይ ናቸው።
በህዝብ አስተያየት ግምገማዎች መሰረት ከአምስት እንግሊዛውያን ውስጥ ስለ ዶናልድ ትራምፕ አዎንታዊ አመለካከት ያለው ግፋ ቢል አንድ ቢሆን ነው። ይህ ደግሞ በዩናይትድ ስቴትስ ምክር ቤት የተከፈተው ምርመራ በሚከታተሉት እንግሊዞች ዘንድ እየተንጸባረቀ ነው። የለንደኑ ነዋሪ ዴይ ቶማስ አንዱ ናቸው።
በተወካይ ምክር ቤት ካለፈ መወሰኛው በርትቶ በመቆም አንድ ነገር ያደርጋል ብዬ ተስፋ አደርጋለሁ። እኚህ ሰው ፕሬዝዳንት መሆን አይገባቸውም፣ ከስልጣን መወገድ አለባቸው።
ፓሪስ ላይ ደግሞ ድብልቅ አስተያየት ነው የሚሰማው። ዶክተር ዣክ ጋው እንዲህ ሲሉ አስተያየታቸውን ይሰጣሉ።
ጥሩ ሀሳብ ይመስለኛል። ዲሞክራሲ እንዲሰራ እድል ይሰጣል።
ሰለኔ ኤይ ደግሞ ትራምፕ እንደተመረጡ ብዙ ተከታይ እንደነበራቸው አውቃለሁ። ያ እየቀነሰ ይመስለኛል። አሁን ብዙ ሰው ግድ የለውም የሚል አስተያየት ሰጥቷል። ይልቁኑ ሩሲያ ላይ ብዙ ትኩረትና በርከት ያለ የዶናልድ ትራምፕ ደጋፊ ያለ ይመስላል። የሞስኮ ነዋሪ ሚሃኤል
ራሳቸው መረጧቸው፣ አሁን ደግሞ ያንን ውሳኔ ለመቀልበስ ይፈልጋሉ። ትክክል አይደለም።
ሌላው የሞስኮ ነዋሪ ዲሚትሪ ደግሞ እንዲህ ይላሉ።
እኔ ይሄ የፖለቲካ ትግል ይመስለኛል። የባይደን ቡድን ትራምፕን የሚያሳጣ መረጃ በመፈልፈል ከስልጣን እንዲወርዱ ሊያደርጉ ነው የሚመስለኝ።
ዩናይትድ ስቴትስ የሩሲያ የስትራቴጂ ተፎካካሪ ልትሆን ትችላለች። ያ እንዳለ ሆኖ የሩሲያ ፕሬዝዳንት ፑቲን የግድ በአሜሪካው አቻቸው ላይ የሚነሱ የፖለቲካ ችግሮች ያስደስቷቸዋል ማለት አይደለም። አንድሬ ኮርቱኖቭ የሩሲያ የዓለም አቀፍ ጉዳዮች ምክር ቤት ስራ አስኪያጅ ናቸው። እንዲህ ሲሉ አስተያየታቸውን ሰጥተዋል።
The only US president who can fix problems with Moscow is a strong US president. So if Trump is under impeachment, it definitely weakens his position.
ከሞስኮ ጋር ያሉ ችግሮችን ሊፈታ የሚችል ጠንካራ የዩናይትድ ስቴትስ ፕሬዝዳንት ብቻ ነው። ስለዚህ ትራምፕ በክስ ከተጠመዱ አቋማቸውን እንደሚያዳክምባቸው የታወቀ ነው።
1.3 ቢሊዮን ህዝብ ያላትና ብዙ ጊዜ ካለም ትልቋ ዲሞክራሲ ተብላ የምትጠራው ህንድ ደግሞ ህዝቡ የዩናይትድ ስቴትስ ምክር ቤት ውስጥ የሚካሄደውን ምርመራ በመርሁ ያደንቃል። ዲፒካ ናንጃፓ የበጎ ፈቃድ ድርጅት ሰራተኛ ናቸው። እንዲህ ይላሉ።
It means that it's a very fair democracy. It's a proper democracy at work.
በጣም ፍትሃዊና ትክክለኛ ዲሞክራሲ ስራ ላይ መዋሉን የሚያሳይ ነው።
አሺሽ ባርኔጂ ደግሞ ጡረታ ላይ ያሉ የመንግስት ባለስልጣን ናቸው። እንዲህ የሚል አስተያየት ነው ያላቸው።
መሪዎቻችን ይበልጡኑ ተጠያቂ መሆን አለባቸው።
ህንዶቹ ፕሬዝዳንት ትራምፕን ራሳቸውን በሚመለከተው ግን አስተያየታቸው የተለያየ ነው። ኒቪዴታ እንዲህ ይላሉ።
I really hope justice prevails and he is thrown out.
ፍትህ ስራ ላይ ውሎ ከስልጣን እንደሚወገዱ ተስፋ አለኝ።
ቤኒ ጉፕታ የዌብ ዲዛይነር ናቸው። የሳቸው አስተያየት ደግሞ እንደሚከተለው ነው።
They just want to bring him down, score some brownie points.
በቃ ከስልጣን ሊያወርዷቸው ነው የሚፈልጉት አደረግነው ብለው እንዲወራላቸው ይመስለኛል።
የግብጽ ካይሮ ነዋሪው ሳሜህ ጎኒም በበኩላቸው ዶናልድ ትራምፕ ፈጽመዋል በተባሉበት ድርጊት የኛስ መሪዎች ቢሆኑ በሚል አይነት ነው የሚመለከቱት።
وموضوع الانتخابات ده مصلحه شخصيه ان هو بيدور على فساد.
He is only interested in personal gain. He will look for corruption in others when it helps him.
የግል ጥቅማቸውን ብቻ ነው የሚያዩት። እሳቸውን የሚጠቅማቸው ከሆነ ሌሎች ሙስና እንዲፈጽሙ ይፈልጋሉ።
በሌላው የአፍሪካ ጠርዝ ጆሃንስበርግ ውስጥ የሚሰጠው የህዝብ አስተያየትም የተለያየ ነው። የምግብ ስራ ባለሙያው ሃነሲሌ ሾንግዌ እንዲህ ይላሉ።
I think it's doing just fine.
ጥሩ ስራ እየሰሩ ይመስለኛል። ስለዚህ ከስልጣን የሚወገዱበት ምክንያት አይታየኝም።
የጽዳት ሰራተኛው ጆሴፍ ማይሳ በበኩላቸው
He doesn't bring nice thing in America. That's why you should be removed from Trump.
ዶናልድ ትራምፕ ለአሜሪካ ጥሩ ነገር አላመጡም። ስለዚህ መሰናበት አለባቸው።
ዩናይትድ ስቴትስ ፕሬዝዳንታዊ ምርጫውን ለታካሂድ እየተዘጋጀች ነች። የምክር ቤቱ ሂደት መጪው አመት ውስጥም ሊቀጥል እንደሚችል ነው የሚገመተው። ያለም ህዝብም ያንዳንዷን አካሄድ ባንክሮ መከታተሉን ይቀጥላል።
አመሰግናለሁ ቆንጂት። ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል። እስከ ምሽቱ 4 ሰዓት አሁን ከምሽቱ 3 ሰዓት ከ36 ደቂቃ ነው አዲስ አበባ ላይ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። ቴክኒሻኑ ቮይቴክ ዞርኒያክ፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ዋና አዘጋጇ ትዝታ በላቸው ነች። ዝግጅቶቻችንን በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ እንደምትችሉ ላስታውሳችሁ። ዌብሳይታችን amharic.voanews.com ላይ እንገኛለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እየተላለፈላችሁ ያለውን ስርጭት ነው እየተከታተላችሁ ያላችሁት። በናይል ሳት እንደዚሁ VOA 24 ላይ ታገኙናላችሁ።
አሁን ደግሞ ስለ መንገድ ስራ ወሬ አለን። ከጅቡቲ ታጁራ ወደብ ኢትዮጵያ አዋሽ 40 የሚገባ የአውራ ጎዳና ፕሮጀክት ሰሞኑን በከፊል ተመርቋል። ዓለም ፍስሐ ከመቀለ ዝርዝር ዘገባ ልኮልናል።
የጅቡቲ መንግስት ፕሮጀክት የሆነው የታጁራን ወደብ ከኢትዮጵያ የሚያገናኝ መንገድ ሙሉ በሙሉ መጠናቀቁን በትራንስፖርት ሚኒስቴር የኮሙኒኬሽን ጉዳዮች ዳይሬክተር አቶ እንዳልካቸው ጸጋዬ ገልጸዋል።
በጅቡቲ መንግስት በኩል የተገነባው የታጁራ በለሆ የመንገድ ፕሮጀክት ነው የተመረቀው። የጅቡቲው ፕሬዚዳንት እስማኤል ኦማር እና የትራንስፖርት ሚኒስቴር ሚኒስትር የተመረቀው በለሆ የድንበር ከተማ ናት። በሁለቱንም መንግስታት ኢኮኖሚያዊ ግንኙነት የሚያጠናክር ስለሆነ በሁለቱም መንግስት በኩል የተወሰደ ፕሮጀክቶች ነው። ከኢትዮጵያ በኩልም ከበለሆ ወደዚህ ወደ ዋናው ከአዋሽ ወደ ሰመራ በሚሄደው መስመር ላይም የማገናኝ ስራ ወደ 95% ደርሷል። በቅርቡ ይመረቃል።
እንዳልካቸው በኢትዮጵያ በኩል ያለው የመንገድ ስራ በመጠናቀቅ ላይ ይገኛል ብለዋል።
በዚህ በኩል ያለው በዚህ አመት የሚጠናቀቅ ነው። ከዛ በፊት ያልቅ ይችላል። 5% ብቻ ስለቀረች አመትም ላይፈጅ ይችላል። በአመቱ አጋማሽ 3-4 ወር በፊት የፊኒሽንግ ስራ ተጠናቆ ሁለቱም ይገናኛሉ የሚል እቅድ ነው ያለን። እስካሁን ድረስ
ከጅቡቲ ታጁራ ወደብ እስከ ሰመራ ያለው የመንገድ ስራ የጅቡቲ መንግስት ፕሮጀክት ሲሆን፣ በኢትዮጵያ በኩል ደግሞ ከብድር በተገኘ ገንዘብ መንግስት እንደሚያሰራው አቶ እንዳልካቸው ገልጸዋል። ይህ ፕሮጀክት ለሰሜን ኢትዮጵያ ያለው ፋይዳ በጣም ከፍተኛ ነው ይላሉ።
ለአፋርና ትግራይ በጣም ትልቅ ኢኮኖሚያዊ ፋይዳ ነው ያለው። በዛው በቀጥታ ከአዲሱ ወይም ይሄ ጀምረው የታጁራ ፖርት በርካታ ጀነራል የሆነ ካርጎዎች የተለያዩ ኤክስፖርት ምርቶች የሚሄድበት እና የሚመጣበት ፖርት ስለሆነ በዚህ ረዥም ጉዞ እና ኪሎ ሜትር አቋርጦ የሚሄዱ ካርጎዎች እና ፖርት ኤክስፖርት ማቴሪያሎች ብዙ ኪሎ ሜትር አቋርጦ የሚሄዱትን በአጭሩ በተለይ ወደ ሰሜን የሚሄዱት ወደ አፋር ወደ መቀሌ የሚሄዱት በዛው በዚህ መንገድ ቀጥታ ከታጁራ ፖርት ወደ አፋር ወደ መቀሌ ወደ ሰሜን የአማራ ክፍሎች ያለውን መጠቀም ይቻላል። ስለዚህ ኢኮኖሚያዊ ጠቀሜታው ትልቅም ስለሆነ ነው ለሁለቱ መንግስታት አግሪመንት ተደርጎ ሁለቱም መንግስታት
የትግራይ ክልል ኮንስትራክሽን ቢሮ ኃላፊ ወይዘሮ አልማዝ ገልጻሪክ ደግሞ ለትግራይ ክልል ያለው ፋይዳ እንዲህ ይገልጻሉ።
ከም ትግራይ አብይ ረብሓ እዩ ዘለዎ ሓደ ኪሎ ረሓቅ ቀኒስ እንዲ ዘሎ ረሓቅ ቀኒስ ሎ ማለት
ለትግራይ ትልቅ ጥቅም አለው። በአጭር ጊዜ ወደ ትግራይ መድረስ ስለሚቻል ጊዜም በጣም ይቆጥባል። የጉዞ ጊዜ ከቆጠበ ደግሞ የመጣኔ ሀብት ጥቅም አለው ማለት ነው። ዋጋም ይቀንሳል። አማራጭ ወደብ ስለምናገኝ ለትግራይ ከፍተኛ የመጣኔ ሀብት ጥቅም ነው የሚኖረው። መንገዱ በፍጥነት ተጠናቆ አገልግሎት መስጠት መጀመር አለበት። በእኛ በኩል የምንችለውን ሁሉ እናደርጋለን። በፌደራል መንግስት በኩልም የቀረ ነገር ካለ በማጠናቀቅ ስራ እንዲጀምር ማድረግ አለበት።
ለአሜሪካ ሬዲዮ ዓለም ፍስሐ ከመቀለ።
ለምን እናመሰግናለን። የተፈጥሮ አካባቢ ሳይንስ እና ህይወት አሁን ይቀጥላል።
የቻይናው ግዙፍ የኢንተርኔት ላይ ገበያ አሊባባ መስራችና የቀድሞው ሊቀመንበር ከሰሞኑ አዲስ አበባን ጎብኝተዋል። ከመንግስት ባለስልጣናት ጋርም መክረዋል። ሀብታሙ ስዩም በቀጣዩ የሳይንስና ቴክኖሎጂ መሰናዶ በዓለም የቴክኖሎጂ መድረክ ትልቅ ስም ያላቸው ሚስተር ጃክማ ጉብኝት ለኢትዮጵያ ቴክኖሎጂ ፋይዳው ምን ሊሆን እንደሚችል ከአንድ ባለሙያ ጋር ተወያይቷል። እንደሚከተለው ይሰማል።
ከግዙፉ ዓለም አቀፍ ዘርፈ ብዙ የቴክኖሎጂ ድርጅቶች መካከል አንዱ የሆነው የአሊባባ ድርጅት መስራችና የቀድሞ ሊቀመንበር ከሰሞኑ ኢትዮጵያን በመጎብኘት ላይ ይገኛሉ። በስካሁን ቆይታቸው ድርጅታቸውና የኢትዮጵያ መንግስት የኤሌክትሮኒክ ዓለም ንግድ የተሰኘውን መርሃ ግብር በኢትዮጵያ ለማስጀመር የመርህ ስምምነት መፈራረማቸው ተሰምቷል። ለመሆኑ የኒህ ዓለም አቀፍ ደረጃ ተጽዕኖ ፈጣሪ የሆኑት ሰው ሰሞነኛ ጉብኝት ለሀገራችን የቴክኖሎጂ ምህዳር ምን አንድምታ ይኖረዋል? በዚህ ርዕሰ ጉዳይ ላይ ለመነጋገር ሰለሞን ሙልጌታ ካሳን ጋብዣለሁ። ሰለሞን በኢቢኤስ ቴሌቪዥን የሚተላለፍ ቴክኖሎጂ ላይ የሚያተኩር ትርኢት አዘጋጅና አቅራቢ ነው። የግርም ተስፋዬ ቴክ መጽሐፍ ደራሲ እንዲሁም የቴክኖሎጂ አምባሳደርም ከመሆኑ ባሻገር እዚህ ዩናይትድ ስቴትስ መቀመጫውን ባደረገው በፎርቹን መጽሔት ምርጥ 500 አማካሪ ድርጅቶች ዝርዝር በተካተተ ድርጅት ውስጥ የቴክኖሎጂ ስትራቴጂስትና አማካሪ ሆኖ ይሰራል። ሰለሞን ግብጄና ክብረህ በስልክ መስመራችን ላይ ስለተገኘህ እጅግ አመሰግናለሁ።
እኔም ጥሪ ስላደረግክልኝ በጣም አመሰግናለሁ አባቴ።
ወደ ቀዳሚ ጥያቄ ልሻገር። ሰሞነኛው የሚስተር ጃክማ ጉብኝት ገና በመሟሟቅ ላይ ላለው የኢትዮጵያ የቴክኖሎጂ ምህዳር ምን አይነት ትርጉም አለው? ምንስ ነው ፋይዳው የሚለውን እስቲ ትንሽ እንነጋገር።
በጣም ጥሩ ጥያቄ ነው። እሱ አይ ቲንክ የውይይታችንን መሰረት ያበጃል ብዬ አስባለሁ። በጣም ብዙ ነገር ነው የሚሆነው። እንደምታውቀው ስለ አሊባባ ብዙዎቻችን እናውቃለን። እየሆነ ያለው የቻይናው አማዞን ነው የሚባለው ወይም የዓለም አቀፉ አማዞን ነው የሚባለው ብዙ ነገር በዛ ላይ በኢኮሜርስ ወይ ደግሞ በኤሌክትሮኒክ ላይ በተመሰረተ የንግድ ልውውጥ ላይ ከፍተኛ ስኬትን ያስመዘገበ የዲጂታል ፕላትፎርም የቴክኖሎጂ ተቋም ነው። ስለዚህ ይሄንን ደግሞ የመራው ባለራዕዩ ኢትዮጵያ መጥቶ ይሄ የዚሁ እንቅስቃሴ አካል ኢትዮጵያ እንድትሆን እፈልጋለሁ ብሎ ይሄንን ስምምነት መፈጸሙ በጣም ትልቅ የሆነ አንድምታ ይኖረዋል። ምክንያቱም ይሄ ነገር በሚጀምር ጊዜ ይሄ ራዕይ ወይም ይሄ ወደ ተግባር በሚከባበት ጊዜ ቴክኖሎጂ ብቻ አይደለም በውስጡ የሚያካትተው፣ በአብሮ ይዟቸው የሚመጡ ፍላጎቶችና መስፈርቶች ይኖራሉ። ለምሳሌ በዚህ በኤምኦዩ በሚባለው ሜሞራንደም ኦፍ አንደርስታንዲንግ ስርርም ወቅት ላይ ከተጠቀሱት ነገሮች አንዱ ይሄ ኢደብሊውቲፒ ቅድም የገለጽከውን ፕላትፎርም ለመጀመር ፖሊሲ መስተካከል አለበት፣ ፍሬምወርኮች መሰራት አለባቸው፣ የዲጂታል ካፓሲቲ ቢልዲንግ ወይ ደግሞ ይሄ የዲጂታሉ የአቅም ግንባታ ይህንን ነገር ሰፖርት ማድረግ የሚችል የአቅም ግንባታ በአገሪቱ ላይ የግድ ያስፈልጋል። ከዚህም በተጨማሪ የሰው አቅም ግንባታ ሂውመን ካፒታል የምንለውም ተያይዞ ይመጣል ማለት ነው። ከዚህ በተጨማሪ በርካታ ነገሮችን አብሮ ይዞ ይመጣል። ስለዚህ እጅግ በጣም ትልቅ ነገር ነው ብዬ ነው የማስበው። በዚህ ኢኒሽቲቭ ውስጥ ኢትዮጵያ በአፍሪካ ሁለተኛዋን የሆነችው በ2018 ዓ.ም ሩዋንዳ የመጀመሪያዋ የኢደብሊውቲፒ ኢኒሽቲቭ ተቀባይ ሆና ነበረ። የሁለተኛው ደግሞ ሀገር ጃክማ ኢትዮጵያ እንድትሆን ወስኖ ይሄ ሆኗል ማለት ነው። ስለዚህ በጣም ትልቅ ውጤት ያመጣል ብዬ ተስፋ አደርጋለሁ።
እንግዲህ እንደሚታወቀው በተለያዩ መስኮች እንቅስቃሴያቸውን እያሳዩ ያሉ አነስተኛ ወጣኔዎች ወይም ስታርታፕስ ያየን ኢትዮጵያ ውስጥ የአሁኑ የአሊባባ መስራች ጉብኝት በልዩ ሁኔታ እነሱን የሚጠቅምበት አግባብ አለው ወይ?
አዎ፣ እንግዲህ የኢደብሊውቲፒ ወይ ኤሌክትሮኒክ ወርልድ ትሬድ ፕላትፎርም ዋናው አላማውም ከዛ ጋር የተያያዘ ነው። ምክንያቱም በ2016 ዓ.ም በዚሁ በጃክማ ነው ይሄ ነገር ወደ ተግባር የመጣው። ቤዚክሊ ምንድን ነው በኤሌክትሮኒክ ሁኔታ የሚደረጉ ግብይቶችን የሚያነሳሳ የሚያበረታታ ዋና ትኩረትን ደግሞ በስሞል ኢንተርፕራይስስ ስሞል ሚዲየም ኢንተርፕራይስስ ኤስኤምኢስ በምንላቸው ላይ ትኩረት ሰጥቶ እቃቸውን ስራቸውን የሚያከናውኑትን ነገር በዓለም ገበያ ላይ በትልልቆቹ ሳይጨፈለቁ እኩል ተፎካካሪ ሆነው ስራዎቻቸውን እንዲያቀርቡ የሚያደርግ ነው። ስለዚህ እንግዲህ እንዳልኩህ ቀጥተኛና ቀጥተኛ ያልሆኑ ብዙ ስታርታፖችን መደገፍ ይችላል ጥቅም ሊያሰጥ ይችላል ተብሎ መታሰብ ይችላል ከሚመረጥበት ጀምሮ ከገጠርም ሁን ከከተማ አነስተኛ ከተሞች ወደዚህ ፕላትፎርምስ ከመጣ ድረስ ሰፊ የሆነ ሰፕላይ ቼን አለ በዛው ብዙ ስራ ፈጠራዎች ተጠቃሚዎች ይኖራሉ ተብሎ ይታሰባል ስለዚህ ቀጥታ እንዲሁም የሚመለከተው ስታርታፖችን ቴክኖሎጂን የሚደግፉትም ሆነ በተዘዋዋሪ ደግሞ ይህ ምርታቸውን የሚያቀርቡት በዚህ ቴክኖሎጂ ተጠቃሚ የሚሆኑት ሁሉ ስለሚያካትት ከስታርታፖች ጋር እና ከአነስተኛ ድርጅቶች ጋር በጣም የተያያዘ ነው ብዬ አስባለሁ።
እንግዲህ የጃክማ ሰሞነኛ ጉብኝት ከፈጠረው ፈንጠዝያ ተሻግረው ግን አሁንም ሊታሰብባቸው የሚገቡ ጉዳዮች ይኖሩ ይሆናል። እዚህም እዚያም የሚታዩ የወጣት ቴክኖሎጂ እንቅስቃሴዎች አሉ። በግዙፉ ተቋም ጥላ ስር እንዳይሸፈኑ፣ ጫናው እንዳይደርስባቸው ምን መደረግ አለበት? ኢትዮጵያ የአሊባባን ጉዳይ በምን ጥንቃቄ ውስጥ ናነው ማስተናገድስ የሚኖርባት?
በጣም ጥሩ ጥያቄ ነው። ይሄ ሁልጊዜ መታየት ያለበት ነው። በዓለም አቀፍ ደረጃ እንግዲህ ትልልቅ ኩባንያዎች እንቅስቃሴ የሚያደርጉ ጊዜ ስራቸውን በሚያሳፉ ጊዜ ሁልጊዜ ታሳቢ የሚሆነው ወይም ደግሞ ክርጋት የሚሆነው ከስር ያሉት ይጨፈለቃሉ የሚለው ነው። እንግዲህ ያንድ አይሆን ተስፋ አደርጋለሁ መንግስትም እንዳልኩት ወይም ደግሞ ቀደም ብዬ ኤክስትራ ላይሆን ይችላል መንግስትም በስር ያሉ ታዳጊ ወጣቶችን የቴክኖሎጂ ኩባንያ ለማቋቋም የሚፈልጉትን ኢ-ኮሜርስ ፕላትፎርም ማደራጀት የሚፈልጉትን እንግዲህ በማይጨፈልቅ መንገድ እነሱን በሚያቀፍ መንገድ ይሆናል ብዬ አስባለሁ። እንደኔ መረዳት ከሆነ EWTP ዋና አላማው በአገር ውስጥ ያሉ ምርቶችን ከተጣቀነና አነስተኛ ተቋማት የሚፈጠሩ ምርቶችን በአለም አቀፍ ገበያ ላይ ለማቅረብ ነገሮችን ማመቻቸት እንደሆነ ተስፋ አደርጋለሁ። ያ በእንዲህ እንዳለ ደግሞ በጎንዮሽ እንዳልከው በርካታ ግሩም የሆኑ ወጣቶች የራሳቸውን አነስተኛ የሆነ ኢ-ኮሜርስ ፕላትፎርም እየፈጠሩ የሀገር ውስጥ ደግሞ ፍላጎትን ለማሟላት እንቅስቃሴ እንዳለ አውቃለሁ። እኔም ከምሰራው ስራ በሾይም ላይ የሚያቀርብኳቸው የተወሰኑ አሉና እንግዲህ EWTP አላማው የፕላትፎርም የኢትዮጵያን ምርቶች ወደ አለም አቀፍ ገበያ የማውጣት ነገር ከሆነ ከሰላሉ ተጣጥቶች ደግሞ አገር ውስጥ በጣም ሰፊ ፍላጎት እንዳለ እናቃለን። 110 ሚሊዮን ህዝብ የሚኖርባት ሀገር ነች ኢትዮጵያ። የከተማዎቹን እንኳን ብንቆጥር ለየተንም ብዙ ሚሊዮን ሰዎች አሉና ያ ፍላጎት ካለ ያን ያቀርቡ። ይሄ ደግሞ ትልቁ ደግሞ አቅም ለጊዜው አቅማቸውን እስከሚገነቡ ደግሞ አቅም ያለው የአሊባባ አይነቱ ከአለም አቀፍ ገበያው ጋር ኢትዮጵያን ለማገናኘት ከሆነ የአሳደሮቻችንን ምርት ሊሆን ይችላል የፋብሪካ ስራዎችን ሊሆን ይችላል ውጤቶችን ምርቶችን ወደዛ የሚወስድ ከሆነ ተደጋጋፊ ነው ብዬ አስባለሁ። ግን እንደጠቀስከው አንተ ፖሊሲው ቀረጻው የወደፊት ሂደቱ ሮድ ማፑ ከስር ያሉትን ሀገር በቀል የሆኑትን በማይጨፈልቅ መንገድ መሆኑ መታሰብ አለበት። በቀጣይነትም ያ መታየትና ሪቫይዝ መደረግ እንዳለበት ነው ማሰብ።
የመጨረሻ ጥያቄ የሚሆነው እንግዲህ ቴክኖሎጂን የሚመለከቱ ታላላቅ ጉባኤዎች፣ ታላላቅ ግለሰቦች ወደ ኢትዮጵያ ወደ አዲስ አበባ በመሄድ ከወጣቶችና ከብዙ ወጣኔዎች ጋር እየተገናኙ ያለበት አንዳንዶቹ ምናልባት የወርቃማ ቴክኖሎጂ ዘመንን ጅማሮ ወይንም ዋዜማ እያደረጉ ይወስዱታል። አንተ እንግዲህ ኢትዮጵያ ውስጥ እየተመላለስክ በቴክኖሎጂ ውስጥ ያለውን እንቅስቃሴ ትመለከታለህ፣ ፕሮግራሞችንም ትሰራለህ። ምን ያክል ኢትዮጵያ ዝግጁ ናት ቴክኖሎጂ መርሃ ግብሮችን ለማስተናገድ ምን ያክል ዝግጁ ናት ብለህ ታስባለህ በአንተ እይታ?
በጣም ጥሩ ጥያቄ ነው። እስካሁን ያለው መነሳሳት መንግስትም በአሁን ሰዓት ላይ በዚህ በዲጂታል ትራንስፎርሜሽን ላይ የሚያደርገው እንቅስቃሴ በጣም የሚያስደስት ነው፣ የሚበረታታ ነው። አሁንም እኔ አንድ የምለው ነገር አለ። ከዚህ በፊትም ጠቅሻለሁኝ በምሰጣቸው ሌክቸሮች፣ ኪኖት ስፒቾች፣ በፕሮግራሜ ላይም በመጽሐፊ ውስጥም የጠቀስኩት ወደፊትም የምጸናበት አቋም አለ። እውነተኛ የሆነ ዲጂታል ትራንስፎርሜሽን በአንድ ሀገር በሀገር አቀፍ ደረጃ እንዲፈጠር ፕራይቬት ሴክተሩ ዋና ተጫዋች መሆን አለበት። መንግስት ማድረግ ያለበት አሁንም እየተደረገ ያለው ያ ነው። በጣም ደስ የሚለው ነገሮችን ማመቻቸት። ፖሊሲ ከዚህ በጣም የጠበቀ ነበር። በተለይ በቴክኖሎጂ ዘርፉ ስራ ለመሳይ ኢትዮጵያ ውስጥ ብቅ ያለ የማያፈናፍን ኢንከረጅ የማያደርግ የማያበረታታ ነበር። እነዛ ጥላዎች እየተገፈፉ ናቸው። ያ በቀጣይነት መንግስት ኢኮሲስተሙ እንዲያብብ እንዲመቻች ኢንከረጅ እንዲደረግ ኢንሴንቲቮችን በማስተካከል ፖሊሲዎችን ቀላል በማድረግ የቴክኖሎጂ ላይ የተመሰረቱ እውቀት መሰረት ላይ ያደረጉ ኩባንያዎች፣ ድርጅቶች፣ ምርቶች እንዲስፋፉ በማድረግ ላይ ፖሊሲው ላይ ከፍተኛ ስራ መስራት አለበት። ኢኔብለር መሆን አለበት። ነገር ግን የሹፌሩ መቀመጫ ላይ መሪውን የሚይዘው በዚህ አብዮት በዚህ የዲጂታል አብዮት ውስጥ የፕራይቬት ሴክተር ነው ብዬ ነው የማምነው።
ሰለሞን ሙልጌታ ካሳ በጣም አመሰግናለሁ ሙያዊ ትንታኔን ስለሰጠን።
አመሰግናለሁ። መልካም ምሽት። ታውቃለህ
እኔ ደግሞ ዘገባውን ያዘጋጀውን ሀብታሙን አመሰግናለሁ። የተፈጥሮ አካባቢ ሳይንስና ህይወት ቅንብር ነበር የሰማችሁት።
Each hand we hold, gathered round this.
የሜሪ ቻፕሊን ካርፔንተርን ታንክስጊቪንግ ወይም ምስጋና ነው እየሰማችሁ ያላችሁት። ዛሬ የምስጋና ቀን ነው። የምስጋና ቀን ዘገባዎችን ጊዜ ካለም ጣም ዜማም ይዘናል። ስለ ቡቃያው፣ ስለ ሆነልን በጎ ሁሉ፣ ስለ ተደረገልንም መልካም ተግባር፣ ስላለን ካፕትና ስለታደልነው ጸጋ ምስጋና እናቀርባለን። ክብር ይሁን፣ ፌሽታ ይሁን ይላሉ በዩናይትድ ስቴትስ፣ በካናዳ፣ በካሪቢያን፣ በላይቤሪያ፣ በጀርመን፣ በጃፓን ያሉ ሁሉ። በርግጥ የልባቸውን ምስጋና ለአምላክም፣ ለቤተሰቦቻቸው፣ ለወዳጆቻቸውና በአጋጣሚም ቢሆን በጎ ለዋለላቸው ሁሉ የሚያቀርቡበት ዕለት ይለያያል። የዩናይትድ ስቴትሱ የምስጋና ቀን ታንክስጊቪንግ ዴይ የማዕድና የጥጋብ ዕለት፣ የዘመድ አዝማድ መሰባሰቢያ ቀን ሆኖ የሚውለው በየዓመቱ ወርሃ ኖቬምበር በገባ በሦስተኛው ሐሙስ ነው። ህዳር አጋማሽ አቅራቢያ በሚውለው ሐሙስ እንደማለት ነው ለኢትዮጵያውያን። በርግጥ ዕለቱ ሰው ከየዘመዱ ጋር እየተገናኘ የሚደሰትበትና የሚያከብረው ብቻ ሳይሆን የበጎ አገልግሎት ተግባራት የሚከናወኑበትም ነው። ዘመቻ የቤት ግንባር የሚሰራው ለትርፍ ያልሆነ ድርጅት ነው። ምግብ ለጦሩ የሚባለው መርሃ ግብሩ ዋሽንግተን ዲሲ አካባቢ ላሉ ወታደራዊ አገልግሎት ላይ ያሉ ቤተሰቦች የምስጋና ቀን ገበታ በየዓመቱ ያቀርባል። ከድርጅቱ ዳይሬክተሮች አንዷ ቪቪያን ዴትሪች በመልካም ምግቦችና ስጦታዎች የተሞሉ 400 ሳጥኖችን አድርሰዋል ለአውደ ዓመት።
We're celebrating this giving of thanks here at Thanksgiving by providing a
holiday. የዛሬውን የምስጋና ቀን የምናከብረው ለወታደሮች ቤተሰቦች ገበታቸውን እየሞላን ነው። እያንዳንዱ ቤተሰብ በተለያዩ ምግብና ወይን ጠጅ አምራቾች የተዘጋጁ ሙሉ በሙሉ የበሰሉ ምግብና መጠጦችን እናቀርባለን።
ከምግቡ የቤተሰብ መገናኘት ትልቁ የምስጋና ቀን ጸጋ ነው ይላሉ የዲሲ ብሔራዊ ዘብ አባሉ ብሪጋዲየር ጀነራል ኤረንዲን።
Thanksgiving baskets represent the opportunity for you to bring your families closer together.
የምስጋና ቀን ቅርጫቶች ማለት ቤተሰብ ተሰባሰበ ማለት ናቸው። ቤተሰብ ምግቡን አብሮ እንዲቋደስ፣ ወሬውን፣ ፍቅሩን እንዲጋራ፣ ምስጋናና ቅርብበት ዘንድ ምክንያት የሆነን ነገር ሁሉ አብረን የምናከብርበት መንፈስም እንዲወርድብን የሰበቡ ሁሉ ተምሳሌት ነው።
ተርኪ የምስጋና ቀን ገበታ ዋነኛይቱ ቀራቢ ፍሪዳ ነች። በድፍን ዩናይትድ ስቴትስ ለመጀመሪያዎቹ አውሮፓውያን ሰፋሪዎች የዛሬቱ አሜሪካ የያኔ ባለቤቶች ነባሮቹ አሜሪካውያን ያቀረቡላቸው የእንግዳ መቀበያ ተርኪ ነበረችና፣ ይህቺ ተርኪ የየጠረጴዛው ጌጥ የየቄራውም ሥራ ነች ለምስጋና ቀን። ይሁን እንጂ ለዩናይትድ ስቴትስ 11ኛው ፕሬዝዳንት አብርሃም ሊንከን ምስጋና ይግባቸውና ሳትላት ቀርም ተርኪ እርሳቸው ለልጃቸው ተርኪ እንደ ቀልድ በሰጡት ምህረት ምክንያት ከእርሳቸው በኋላ የመጡ ፕሬዝዳንቶች ሁሉ እነሆ ለበረከት የምትቀርብላቸውን ተርኪ በስለት ሳይሆን በምህረት ባርከው ወደ ወፎች ማደሪያ ማሳ በሕይወትና በጤና ይሸኛሉ። ዘንድሮም በዚያው ልማድ መሰረት ፕሬዝዳንት ዶናልድ ትራምፕ ከትናንት በስቲያ ለዋይት ሃውስ የምስጋና ቀን ፌሽታ ለቀረበችው ተርኪ በተሰጣቸው ታላቅ ስልጣንና ችሎታ ምህረት ቸረው ሸኝተዋታል። ካሮት ለተርኪዋ ማጣፈጫና ማሸጊያ እንደ ዋና ከሚባሉ ግብአቶች መካከል ነው። ስለ አሜሪካ የምስጋና ቀን፣ ስለ ታሪኩና ስለ ውሎው ብዙ ባወራኋችሁ ነበር። ገበታ ላይ ጉብ ባለችው ተርኪ ላይ Happy Thanksgiving!
እለቱ ነባር አሜሪካውያን ለምስጋና ቀን በዓል እውን መሆን ያበረከቱትን አስተዋጽኦ ታሳቢ ባደረገ መልኩ መከበር እንዳለበት የታሪክ ምሁራን ያሳስባሉ። ዩናይትድ ስቴትስ ከአርሊንግተን ቨርጂኒያ ውስጥ የሚገኘው የኢትዮጵያን ማህበረሰብ ልማት ማዕከል ኢሲዲሲ በዚህ ዕለት ከተለያዩ ሀገሮች ለገቡ አዲስ ስደተኞች የምስጋና ቀን ድግስ አሰናድቶ የአሜሪካን ባህሎችና በዓላት ያስተዋውቅበታል። ቆንጅታየና ኤደን በቀለ በህብረት ያሰናዱ ዝግጅት ቀጥሎ ይቀርባል።
ብዙዎች አሜሪካውያን የዛሬውን የምስጋና ቀን በዓል የመጀመሪያዎቹ የውጭ ሀገር ሰዎች The New World አዲሱ ዓለም ተብሎ የሚጠራው ክፍለ ዓለም የረገጡበት መታሰቢያ አድርገው ያከብሩታል። የታሪክ አዋቂዎች ግን አውሮፓውያኑ መጤዎች ዋምፕኖዋግ በሚባሉት ነባር አሜሪካውያን ህንዶች ተደርሶላቸው ባይረዱ ኖሮ ያን ጊዜ በህይወት ተርፈው የምስጋናን ቀን ለማክበር ባልበቁ ነበር ይላሉ። ያን ታሳቢ ባላደረገ መልኩ በዓሉን ማክበርም እንደማይቻል ነው የሚያስገነዝቡት። የመጀመሪያዎቹ አውሮፓውያን ሜይፍላወር በተባለችው መርከብ ተሳፍረው ወደ አዲሱ ክፍለ ዓለም ከደረሱ እነሆ 397 ዓመታት ተቆጠሩ። ያኔ ነው አዲሱ ዓለም ባዶ መሬት እንዳልሆነ ነባር ህዝብ እንደሚኖርበት ያወቁት። ዋምፓናጓዎች አህጉሪቱ ላይ ለብዙ ሺህ ዓመታት ኖረዋል ከዚያ ቀድመው። እናም የታሪክ ጠበብት እነሱ የዩናይትድ ስቴትስን ቀደምት ታሪክ በመፍጠር ረገድ ያበረከቱት አስተዋጽኦ መታወስ እንዳለበት የሚያስገነዝቡት ለዚህ ነው። ረኒ ጎኬ ዋሽንግተን ዲሲ የሚገኘው የአሜሪካ ህንዶች ታሪክ ብሔራዊ ቤተ መዘክር ባልደረባ ናቸው፣ እንዲህ ሲሉ ያስረዳሉ።
So it's really important to work against the misinformation and stereotypes about American Indians.
ስለዚህ የአሜሪካ ህንዶች የዛሬዋ አሜሪካ ታሪክና ባህል አካል እንዳልሆኑ ተደርጎ በተዛባ መልኩ የሚነገረው ትክክል እንዳልሆነ ማስረዳት በጣም አስፈላጊ ነው።
ዋምፓናጎች ያንንም የግብርናና የፖለቲካ ስርዓቶችን በደንብ አድርገው ገንብተው ይኖሩ እንደነበረ ነው የቤተ መዘክሩ የትምህርት ክፍል አስተባባሪዋ ረኔ ጎኬ የሚያስረዱት።
Grateful for each hand we hold, gathered round this table. From far and near we travel home, blessed that we are able. Grateful for this sheltered place, with light in every window, say welcome, welcome, share this feast, come in.
በየዓመቱ በህዳር ወር የመጨረሻው ሐሙስ ላይ የሚከበረው ይህ በዓል ለመጀመሪያ ጊዜ የተከበረው እንደ አውሮፓውያን አቆጣጠር በ1621 ዓመተ ምህረት የሃይማኖትና የፖለቲካ ነጻነት ፍለጋ ከአውሮፓ ወደ አሜሪካ በፈለሱ ሰዎችና ቀደምት አሜሪካውያን ነው። የመህሩን በጥሩ ሁኔታ መጠናቀቅ ተከትሎ በህብረት ያከበሩት የምስጋናና የመሰባሰቢያ በዓላቸውም ነበር። እንግዲህ ከዚያን ጊዜ ጀምሮ ስደተኞች ወደ አሜሪካ መፍሰሳቸውን ቀጥለዋል። ስደተኞች ወደ አሜሪካ እንደመጡ የባህል ግጭት እንደሚገጥማቸው የታወቀ ነው። ብዙዎች አዲስ ቋንቋ ከመማር ጀምሮ ከአዲስ ባህልና ከአዳዲስ ባህላት ጋር መለማመድ የግድ ይሆንባቸዋል። ይሁን እንጂ ቀድመው ወደ አሜሪካ የደረሱ ስደተኞች አዳዲሶቹን በማላመድ ረገድ ቀላል የማይባል ሚና ነው የሚጫወቱት። አርሊንግተን ቨርጂኒያ የሚገኘው የኢትዮጵያውያን ማህበረሰብ ማዕከልም ለስደተኞች በየዓመቱ የሚያደርገው የምስጋና ቀን ግብዣ እንደ ምሳሌ የሚጠቀስ ነው። የማህበረሰብ ድርጅቱ በዋሽንግተን ዲሲ ተለቅ ያለ የመሰባሰቢያ ድግስ አዘጋጅቷል። አብዛኞቹ ስደተኞች በጦርነት ከፈራረሱ እንደ ኢራቅና ፓኪስታን ካሉ ሀገሮች የመጡ ናቸው። ይህ ዓመታዊ የምስጋና በዓል ስደተኞች ከአዲሱ ህይወታቸውና ከአሜሪካ ባህል ጋር እንዲላመዱ ለማገዝ የታቀደ ነው። ሜሪያም ዳውድ ከአፍጋኒስታን የመጣች ስደተኛ ነች።
Today we enjoy about the Thanksgiving party and all of the people.
ዛሬ የምስጋና ድግስ አለብን። እናም ሁሉም ሰዎች በተለይም አፍጋኖች ወደዚህ ድግስ ይመጣሉ።
Latos Laurel ደግሞ የአይቮሪ ኮስት ሰው ነው።
I like Thanksgiving. I greet everyone.
የምስጋና በዓል ደስ ይለኛል። ሁሉንም ሰው ነው ሰላም እምለው። እግዚአብሔርንም አሜሪካውያን ላደረጉልን ነገር ሁሉ አመሰግናለሁ።
ይህ ፕሮግራም በተለይም ከአራት አመታት በፊት ግጭት ሸሽቶ ወደ አሜሪካ ለፈለሰው ናይጄሪያዊ ስደተኛ ሀባኖ አዳሆ የተለየ ትርጉም ነው ያለው።
መልካም የምስጋና በዓል ይሁን። ዝግጅታችን ተጠናቀቀ።
በምሽቱ ፕሮግራም ዋና አዘጋጅ ተሳበላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ነረንት ሳይና
ሰለሞን አባተንን አብራችሁ ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ይቀጥላል። በእኛ በኩል ጤና ይስጥልኝ። ተናደዱ።